ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። በማስከተልም ፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 17 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
አርብ የወያኔ ሚኒስትሮች ምክር ቤት ስብሰባ የተካሄደ መሆኑ የሚታወቅ ሲሆን የስብሰባው ውጤት ሚሊዮን እንደሚችል እየተጠበቀ መሆኑም ይታወቃል። ከወያኔ አባላት ውስጥ አዋቂዎች ከተገኘው መረጃ ከሶስት ወር እስከ ስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ ሊታወጅ እንደሚችልም ለማወቅ ተችሏል። የአስቸኳይ ጊዜ አዋጁ ከወታደሩም ሆነ ከጸጥታው ክፍል በተወጣጣ ኮማንድ ፖስት የሚመራ መሆኑ ሲገመት፣ የወያኔ የሲቪል ባለስልጣኖች ይኑሩበት አይኑሩበት የሚታወቅ ነገር የለም ተብሏል። ሰሞኑን በወያኔ ቴሌቪዥን ያለውን የመከላከያ ግዙፍነት የሚያሳይ ወታደራዊ ትርኢት ደጋግሞ መቅረቡ የተስተዋለ ሲሆን ህዝባዊ አመፁ እየተጠናከረ ከመጣም የአገሪቱ ጣፋንታ እንደ ደቡብ ሱዳን ሊሆን እንደሚችልና አመፁ ህዝቡን ለስደትና ለእልቂት እንደሚዳርግ በወያኔ ዜና ማሰራጫዎች ፕሮፓጋንዳ እየተሰጠ እንደነበረም ይታወቃል። ከዚህ ሁሉ በመነሳት የወያኔው ድርጅት ቁጥጥሩንና የበላይነቱን ይዞ ለመቀጠል ወታደራዊ አገዛዝ ሊያውጅ እንደሚችል ብዙዎቹ ግምታቸውን ሲሰጡ ቆይተዋል። የወያኔ የሚኒስትሮች ምክር ቤት ስብሰባ ውጤት በምሽቱ 2 ሰዓት ላይ ሊነገር ይችላል የሚል ግምት አለ። ይህ በዚህ እንዳለ በትናንትናው ዕለት የመልቀቂያ ስልጣን ጥያቄ ያቀረበው አሻንጉሊቱ ኃይለማርያም ደሳለኝ ከወራት በፊት በተካሄደ ስብሰባ ላይ በወያኔ ቁንጮ ባለስልጣኖች ከፍተኛ ዘለፋና ዛቻ ደርሶበት የነበረ መሆኑ ሲታወቅ፣ በሀገሪቱ እየተካሄዱ ያሉት ህዝባዊ አመጾችና ግድያዎች ተጠያቂ ነኝ በሚል በአደባባይ እንዲናገርም ሲገደድ መቆየቱ ታውቋል። ከኢህአደግ የምክር ስብሰባ ወዲህ ሰውየውን ለማውረድ ጥድፊያ የተደረገበት ምክንያት በውል ማወቅ ባይቻልም እርምጃው ወያኔ ለ27 ዓመታት በሀገርና በህዝብ የደረሰውን ግፍና በደል በሰውየው ላይ በመላከክ የግፍ አገዛዙ ለመቀጠል እንዲያስችለው የተደረገ ተንኮል መሆኑን በርካቶች ይስማማሉ። በአጭር ጊዜ ውስጥ የሚተካውን ሰው ማወቅ ባይቻልም ከሀገሪቱ ተጨባጭ የፖለቲካ ሁኔታ በመነሳት የተለያዩ ግምቶች የሚሰጡ በርካቶች ናቸው። ከግምቶቹ መካከል አንደኛው በኦሮሚያ አካባቢ እየከረረ በመሄድ ላይ የሚገኘውን የህዝባዊ አመጽ ለማለዘብ ለማ መገርሳን ሊሰይም ይችላል የሚል ሲሆን፣ ሁለተኛው የወያኔ ቁንጮ ደብረጽዮን፣ ሶስተኛው ደግሞ እንደ ኃይለ ማርያም አይነቱ ታማኝ አሽከር የሆነ ሌላ ግለሰብ ከሌላ ብሔረሰብ ሊሆን ይችላል የሚል ነው። ደብረጽዮን የወያኔው ድርጅት መሪ እንዲሆን በማድረግ ሁኔታው ቀደም ብሎ እንዲመቻች የተደረገ መሆኑ የሚገልጹ ወገኖች ያገዛዙ ፍጹም የሆነ ፈላጭ ቆራጭ አገዛዝ በማስፈን የወያኔን የገዥነት ሚና መቀጠል ዋናው አማራጭ መሆኑን አይቀርም ይላሉ። የጠቅላይ ሚኒስትርነቱ ስልጣን ለለማ መገርሳ ቢሰጥ ወይም እንደ ኃይለ ማርያም ታዛዥ ለሆነ ሌላ ሰው ቢሰጥ የወያኔ ባለስልጣኖች የሚፈልጉትን ለመፈጸምና የበላይነቱን ይዞ ለመዝለቅ ሊሳናቸው ስለሚችል ከሁሉም አማራጮች የደብረጽዮን ሹመት ሚዛን ሊደፋ እንደሚችል ብዙዎች ይናገራሉ። ሐሙስ የካቲት 8 ቀን በወልቂጤ ከተማ የተደረገው የተቃውሞ ሰልፍን ለመበተን ከያጣጣው የመጣው የወያኔ አጋዚ ጦር በከፈተው የተኩስ ርምታ በርካታ ዜጎች ጉዳት የደረሰባቸው መሆኑ የተዘገበ ሲሆን፣ በዛሬው ዕለት ባገኘነው መረጃ ቢያንስ 6 የሚሆኑ ዜጎች ሕይወታቸውን ያጡ መሆናቸውን ለማወቅ ተችሏል። በተወሰነ ንብረቶች ላይም ጉዳት ደርሷል ተብሏል። ከ30,000 በላይ የሚሆን ነዋሪ የሚገኝባት ወልቂጤ ባለፉት ጥቂት ቀናት ህዝባዊ አመፅ ሲካሄድባት የቆየች ሲሆን፣ ፍጹም በሆነ የሰላማዊ መንገድ ሲካሄድ የቆየውን አመፅ የወያኔ አጋዚ ጦር በወሰደው አረመኔያዊ እርምጃ ህይወት ሊጠፋና ንብረት ሊወድም ችሏል ተብሏል። የሻሸመኔ እስር ቤት በሳት መጋየቱና ጨርሶ የወደመ መሆኑን ፋና የተባለው የወያኔ ድርጅት የዜና ተቋም ገልጿል። በሳት ቃጠሎ በቅጥር ግቢ ውስጥ ያሉትን ቤቶች ያቃጠለ ሲሆን አንድ ሰው መሞቱና ሌሎች 3 ሰዎችን መጎዳታቸውን ጨምሮ ዘግቧል። የሳቱ መንስኤ እየተመረመረ ነው የሚል ምክንያት ይሰጥ እንጂ የከተማው ወጣቶች እስረኞቹን ካስፈቱ በኋላ እንዳቃጠሉት ይናገራል። አዲስ አበባ የሚገኘው የአሜሪካ ሰራተኞች ከአዲስ አበባ ውጪ እንዳይንቀሳቀሱ ግዛይ ግደባ ያደረገ መሆኑን ገለጸ። ከዚህ በተረፈ ኤምባሲው ዜጎቹ በየጊዜው የሚወጡትን ዜናዎች እንዲከታተሉ ከተላልቅ ስብሰባዎችና ከተቃውሞ ሰልፎች እንዲርቁ የግላቸውን የጸጥታ እንዲጠብቁና የአካባቢያቸውን ሁኔታ በጥንቃቄ እንዲቃኙ ከገለጸ በኋላ የኢትዮጵያ ሁኔታ አስጊ ስለሆነ ካለ ማስጠንቀቂያ ሊፈነዳ እንደሚችል በአምሯቸው እንዲይዙ መክሯል። የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በሩዋንዳና በኮንጎ መካከል ያለው ግንኙነት እየተበላሸ መሄዱ ታውቋል። ሰሞኑን የሩዋንዳና የኮንጎ ድንበር ጥሰው የመጡ የኮንጎ ወታደሮች ያካሄዱትን ጥቃት የሩዋንዳ ወታደሮች የተቋቋሙ መሆኑና በዚህም 3 የኮንጎ ወታደሮች የተገደሉ መሆናቸውን የሩዋንዳ መንግስት ቃል አቀባይ ተናግሯል። የኮንጎ ባለስልጣኖች በበኩላቸው ወሰን ጥሰው የመጡት የሩዋንዳ ወታደሮች ናቸው ካሉ በኋላ በተፈጠረው ግጭት ከሁለቱም በኩል ጉዳት መድረሱን አምነዋል። በወሰን አካባቢ ግጭቶች እየጨመረ በመምጣቱ በሁለቱ አገሮች መካከል ያለው ግንኙነት ያበላሸውና ውጥረቱን ከፍ ያደረገው እንደሆነ ታዛቢዎች እየተናገሩ ይገኛሉ። በሰሜናዊ ናይጄሪያ ዛማፉራ በተባለው ግዛት ውስጥ የታጠቁ የከብት ዘራፊዎች ባካሄዱት ጥቃት ቢያንስ 40 ሰዎች የገደሉ መሆናቸው ተገልጿል። በጥቃቱ ነዋሪዎች በርካታ ከብት የተዘረፋቸው ሲሆን ከሞቱት በተጨማሪ ቁጥራቸው በውል ያልታወቀ ሰዎችም መቁሰላቸው ታውቋል። በሰሜን ናይጄሪያ ግዛት በገበሬዎችና በአርብቶ አደሮች መካከል የግጦሽ መሬትን ለመቆጣጠር የጊዜው የእርስ በርስ ግጭቶች መኖራቸውንና ጉዳት ማድረሳቸውን የሚገልጹ ሰዎች ባለፈው አንድ ወር ጊዜ ብቻ በአካባቢው 168 ሰዎች ሕይወታቸው ያለፈ መሆኑን ይናገራሉ። አንድ የኬንያ ፓርላማ አባል 6 ሚሊዮን ዶላር የሚገመት የሐሰት የግምጃ ቤት ሰነድ ለመሸጥ ሲሞክሩ ተይዘው በቁጥጥር ስር እንዲውሉ የተደረጉ መሆናቸውን ታውቋል። የኬንያ የማዕከላዊ ባንክ ኃላፊ ለዜና ምንጮች እንደገለጹት ግለሰቡ ከሁለት ግብር አበሮቻቸው ጋር ሆነው የሐሰት የግምጃ ቤት ሰነዱን ወደ ገንዘብ ለመለወጥ ሙከራ ባደረጉበት ጊዜ በጸጥታ ኃይሎች ሊያዙ ችለዋል ብለዋል። ከቅርብ ጊዜ ወዲህ ከኬንያ ባለስልጣኖች ጋር አለመስማማት የነበራቸው እኚህ የኬንያው የፓርላማ አባል በማጭበርበር ወንጀል በቅርቡ ፍርድ ቤት ይቀርባሉ ተብሎም ይጠበቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Ya ganana 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 ya
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 17 ፍርደኛው ከትንሣኤ ጋር በሳምንቱ ተገናኘን። እስቲ በል እንግዲህ ከርቸሌ ከገባህለት ጀምሮ የተሰማን ስሜትና የሆነውን ሁሉ ንገረኝ አልኩት። እነዚያ ሁለት ወራት እንዴት እንዳለፉ። ሐምሌ 3 ቀን 1970 ዓመተ ምህረት በኩምቢ ቮልስዋገን መኪና ወሰዱን። የአዲስ አበባ ወህኒ ቤት ያሁኑ የአፍሪካ ህብረት ህንፃ የተሰራበት ቀደም ብዬ አውቀዋለሁ። እንደነገርኩህ ልጅ ያለው እዛው ሰፈር ኖር ያለው ካደኩም በኋላ ሰው ታስሮ ለጠይቅ ስለሄድኩ ግቢውን አውቀዋለሁ። አስተዳደር ቢሮ አስፈላጊውን ምዝገባ ከፈጸምን በኋላ ዋራንት የሚባለው የወህኒ ቤት መታወቂያ ተሰጠን። ዋራንቱ ስሜን የታሰርኩበትን ቀንና ዓመተ ምህረት ምክንያቱ ያልተገለጸ ተብሎ የምፈታበት ቀንና ዓመተ ምህረትን ይጠቅሳል። በፖሊስ ታጅበን ለፍርደኛ ክፍል ተላለፍ። ለምንድነው የወንጀሉ አይነት ያልተገለጸ የሚለው? ለሁሉም ሰው ግር የሚለው ይኸው ጉዳይ ነው። እኔ እንደምገምተው ደህንነቶች ሰው የሚያስሩት ዝም ብሎ ሊሆን ይችላል። ስለዚህ ወደ ከርቸሌ ሲልኳቸው ፋይላቸው ላይ የታሰሩበትን ምክንያት ለመግለጽ ለሚቸገሩ ባዶ ያደርጉታል ወይም ያልተገለጸ ይሉታል። ወይኒ ቤቱም አማራጭ ስለሌለው ያንኑ ተከትሎ ያልተገለጸ ብሎ መዝገቡ ላይና ዋራንቱ ላይ ይጽፋል። እኛ የምንገምተው ያንን ነው። የነሱን አናቀም። ከካቦ ወደ ካቦ ርክክብ ላይ ያያለን ከኋላ ስሜ ሲጠራ ሰማሁ። ዞርሰል መግ እና ጓደኛው ዘ የሰፈር ልጆች ናቸው። በዚያን ጊዜ ከ16 እስከ 17 ዓመት አይበልጡም። በጭራሽ አገኛቸዋለሁ ብዬ ስላልገመትኩ ደነገጥኩ። ሰላምታ ከተለዋወጥን በኋላ ወደ ቆጣቸው ወሰዱኝ። እነሱም ባላገኝ ከመድረ ወሮ በላ ጋር በራ ጠገብ ወይም ሽንት ቤት መግቢያ ላይ ነበር የምተኛው። ከፖለቲካ እስረኞች ውጭ ያሉት በሙሉ የደረቅ ወንጀል እስረኞች ነው የሚባሉት። እኔ በገባውበት ወር አብዛኛው የፖለቲካ እስረኛ በየከፍተኛው በቀበሌዎች ማዕከላዊና በየጦር ካምፖች ስለነበር ዛት ያለው የከርቸሌ እስረኛ ደረቅ ነው። ለአስር ወራት ካለም ተነጥዬ አንድም መረጃ የሌለኝ ሰው መርዶ ጠገብኩ። እነሱ ስለሚያውቃቸው ስለ ሰፈሬ ልጆች ነገሩኝ። እነማን እንደተገደሉ፣ እነማን እንደታሰሩ፣ እነማን እንደጠፉ ሁሉንም ሰማሁት። ስለኔ አደገኛ ይሃባነት እየተጋነነ እንደሚወራ ድርግ ጽፈት ቤት በነበርኩበት ወቅት ተገድሎ መርካቶ ሬሳውን አየሁሎ ያወራ ሰው ሁሉ እንደነበረ፣ ማከራዊ ስገኝ ደግሞ በቅርቡ እንደምረሸን በሰፊው እንደተወራ ወሬ አስቆመቆሙኝ። ከአንድ ወር ምናምን በኋላ ስፈታ ምን ተብሎ ሊወራ እንደሚችልና ጉዳይ እንደገና ሊቀሰቀስ ይችል ይሆን የሚል ስጋት ቢጤም ጫረብኝ። አንደመት እንደተፈረደብኝ ወሬው በአከባቢ እንዳይሰማ ያላደረኩት ጥንቃቄ አልነበረም። የመጀመሪያው እሁድ ቤተሰብ መጥቶ ሲጠይቀኝ ልጆቹ እንዲጠይቁ የመጡ ሰዎች አዩኝ። ባልጠበቅኩት ሁኔታ ወሬው አፈትልኮ ወጣ። ከሳምንት በኋላ ለጥየቃ የሚያበቃ ግንኙነት ባይኖረንም በሕይወት መኖሬ ደስ ያላቸው አንድ ሁለት ሰዎች ጠየቁኝ። ከልጆቹ እኩል አንድ አመት እንዴት ሊፈረድብኝ እንደቻለ ብዙዎቹን ግር ሳያሰኝ አይቀርም። ምን አለ ሁለት አመት ቢፈርዱብኝ ብዬ ተመኘው። ትልቁ ስጋቴ ከቀበሌ አካባቢ በመቀኝነትና ኢሃፓን ይከዱ የሚያውቁኝ ካሉ ጉዳዩ እንደገና እንዲጣራ ሊያመለክቱ ይችላሉ የሚል ነበር። በዚህ ስጋት ውስጥ ያለው የከርቸሌ ህይወቴን እየለመድኩት መጣው። በ1970 ዓመተ ምህረት ከርቸሌ ምንም ነገር አልነበረውም። ትምህርት ቤቱም ከአንደኛ ደረጃ ያልዘለለ ይመስለኛል። ጊዜያችንን የምናጠፋው ግቢው ውስጥ በመዞር ነበር። ከክልል ክልል ለመሄድ በጣም አስቸጋሪ ነበር። ዮሐንስ ሳንቲም ለካቦች በመስጠት አንዳንድ ሰዎች ሾልከው ይሄዳሉ። እኔም ቀጠሮ ክልል ገባ ነበር። እዚያ ከአመት በፊት የታሰረው የሰፈሬ ልጅ ነበር። የኢሃፓን የወጣት ክንፍ ከመሰረቱትና ከመጀመሪያዎቹ የኢሃፓ የወጣት ሊግ ማዕከላዊ ኮሚቴ አባላት አንዱ ነበር። ምናልባትም በሕይወት ከተረፉት የወጣት ክንፉ መስራቾች ብቸኛው እሱ ብቻ ነው። ያውም ከድርጅቱ ጋር በነበረው የመስመር ልዩነት ሳቢያ ተገልሎ ስለነበር ነው። በ1969 ዓመተ ምህረት አጋማሽ ይመስለኛል ሳያስበው ታሰረ። እሱን ለማግኘት ነበር ቀጠሮ ክልል የምገባው። ከዚያ በተረፈ ፍትሐብሔር ክልልን ለማየት ስል ብቻ አንድ ቀን ሾልኬ ይጃለሁ። ያክስቴ የባለቤቷ ወንድም በሙስና ታስሮ ነበር። በእድሜ ገፋ ያለና ያማው ስለነበር ብዙ ጊዜ ከሱ ጋር እውል ነበር። በሽታው ሲጠናበት በተቻለኝ መጠን ረዳው ነበር። ያለመታደል ሆኖ እዚያው እስር ቤት በህመም ሕይወቱ አለፈ። ከማዕከላዊ ከመምጣቴ ጥቂት ወራት ቀደም ብሎ ከርቸሌ ውስጥ አደገኛ ሁኔታ ነበር። የውጭው ገደላ አልበቃ ሲላቸው የሆነ አጋለጭ የሚባል ቡድን እስር ቤት ውስጥ አቋቁመው ነበር። መራራይ ያልተናገራችሁትን አውጡ እያሉ የተወሰኑ ልጆች ገለዋል። አንዳንዶቹንም ኢህአፓን እንደገና ለመመስረት ውይይት ታደርጋላችሁ ብለው የገደሏቸው ነበሩ። እንዲያውም እኔ ታሰርኩበት ክፍል አንድ አመት የተፈረደበትን ልጅ በዚያው የተነሳ ገለውታል። ስለዚህ እኔ ስገባም ጭምር ግቢው የፍርሃት ድባብ የወረረው ነበር። ለማንኛውም ጊዜው እንዴት እንደሄደ ሳላውቅ ተፈታው። ምዕራፍ 14 የጎንደር አድባር። ነጻነቴን አገኘው፣ ግን ነጻነትን በቅንፍ ውስጥ ክተተው አለኝና ሙሉ 1971 ዓመተ ምህረትን ኢህአፓን ፍለጋ እንዴት እንደባተለ፣ ከዚያም በመንግስት መስሪያ ቤት በስልጠና ላይ እያለ የነበረውን የህይወት ገጠመኙን ተረከልኝ። ከእስር ቤት የምፈታበትን ሰዓት ስለማላውቀው ራሴው ቤት እንደምመጣ ለቤተሰብ ነግሬ ስለነበር ከርቸሌ በራፍ ላይ ማንም አልጠበቀኝም። የተፈታሁት ከሰዓት በኋላ ከረፈደ ነው። ለታክሲ ገንዘብ ብይዝም በመፈታቴ ጮቤ አረገጥኩም። ከዚያ ይልቅ አንድ ዓመት እንደተፈረደብኝ የሰማሁ ዕለት በጣም ደስ ብሎኛል። ፌስታሌን አንጠልጥዬ ቀስ እያልኩ ጉዞዬን በእግሬ ጀመርኩ። መንገዱ የሚያምርህ ታስረህ ስትፈታ ነው መሰለኝ። ብዙ ዓመት ታስሮ እንደተፈታ ሰው የምስበው አየር ልዩ ሆነብኝ። አዲስ አበባ አዲስ ሆነችብኝ። መንገደኛው ሁሉ አዲስ ፍጡር መሰለኝ። በገነት ሆቴል አድርጌ ሽቅብ ወደ ሜክሲኮ አደባባይ አቀናውና ለገሃር ደረስኩ። አሁንም ድረስ ያለችው ለገሃር ሚኒ ገባሁና ቡና አዘዝኩ። አጎቴ ሲሳይና ባለቤቱ ሰናይት እዚያው አካባቢ ቢኖሩም ላገኛቸው አልፈለኩም። ካፌ ውስጥ ሰዎች ሲወጡ ሲገቡ፣ ሲጫወቱ ሲበሉ ሲጠጡ በጸጥታ ያለው አካባቢው ከአዲስ አበባ ወደ ደብረ ዘይትና ናዝሬት የሚሄዱ ወይም ወደ አዲስ አበባ የሚመጡ ሰዎች ትራንስፖርት የሚይዙበት መናኸሪያ ነው። እንደኔ ፌስታል የያዙ ወይም ሰው የሚጠብቁ ሰዎች የሚታዩበት አካባቢ ስለሆነ አተኩሮ ያየኝ የለም። ለነገሩ በያፓንነት ዘመኔ እዚያ ካፌ ውስጥ ለቁጥር ለሚያዳግት ጊዜ ገብቼበታለሁ። ለምንድን ነው ቤትህ ቶሎ ያልገባኸው? ብቻዬን መሆን ስለፈለግኩ ነው። እቤት ከገባሁ ግርግር ነው። ከዚያ በፊት ብቻዬን ሆኜ መቆየት አሰኘኝ። ለነገሩ የማስበው ነገር አልነበረም፣ ጭንቀትም አልነበረብኝም። 11 ሰዓት ካለፈ በኋላ ከካፌው ወጣሁና ወደ መስቀል አደባባይ አቀናሁ። እግሬ እስኪዝል የተመላለስኩበትን አካባቢ ቃኘሁት። የቦሌን መንገድ መያዝ ሲገባኝ አልፌ ወደ ኃይሌ ገብረስላሴ ጎዳና አመራው። ባምቢስ ከመድረሴ በፊት እንደገና አንድ ተራ ሻይ ቤት ገብቼ ለስላሳ አዝዤ ተቀመጥኩ። የተወሰነ ጊዜ እንደቆየው በአይን የማውቃቸው ሁለት ሰዎች ሲገቡ ስላየው ቶሎ ብዬ የሂሳብ ከፍዬ ወጣው። ባምቢስ መታጠፊያ ስደርስ ላይን ያዛርጓል። ከዚያም በማውቀው የውስጥ ለውስጥ መንገድ ማንም ሰው ሳያገኘኝ ወደ ቤቴ ሄድኩ። በማውቀው አከፋፈት የግቢውን በር ከፍቼ ስገባ ግቢያችን ጭር ብሏል። የታሰረው ውሻ እንደ ጉድ ይዘል ጀመር። አንጀቴን በላው። ከሙሉ አንድ ዓመት በኋላም አረሳኝም። ጠጋልኩና ጸጉሩን አሻሽቼ ሰላምታ ሰጠሁት። እንደ ሰውም ሳምኩት። እንደ ውሻነቱ እየላሰ አጸፋውን መለሰልኝ። በድርብ የሰራሁት የውሻው ቤት ساتني اندال نبر هونوال ينتلو تال سايحون نتاو تال غربي تاچننا بنيا بيت مكاكل ياللو طرب يال قلاتا كفت بوتالاي عيني عرفا بوتاون انديت اندستا وسكوت قرامي الاولاي قمن مبكالون ايتشي فققال كنا يه سالونون بر سالان قواقوا قفاد رجي ابيت قباو يتوسنو يسفر سووش ابيت نبرو يالتفتاو مسلواتشو الناتين اياسنا النقوش بلوال دنقد زوو بيس قبا الالتاون اقلتوت باتكيد دقيقاوست بيتاتشن بسفر سووش تمولا بميكتلو كانم سوسي قورفواله لني سايحون لناتي نبر سو تياكي النطوى يتوقش لنبر كموت يترفو لجواسي فتا ياهو اللو سو يدستوى تكافاي بيهون بزوم مايقرمم انين باكال بچا سايحون بزمم يماوكوين هلو انكوان جس ياليخ ليلوني سيمتو كبياتشن بسو تطلق اللقا يامونو اني فزوم يدستا سميتو ستان نبركم من البات تفتروي تشلم تنيا كمي بالو توست سايحون اي كارم نجا بروه مسلو على التايه علي تولو بله وده تمرتخ يمن تمرت بيت يوان اسراف اللقه مقباتنو كاباته غانور اين سفر ملككنو ولد تنيا قواد دنيا اندتا بزا اهونم تتنكك انقتهن دفته منورنو مالك اهلي اللو ينورو سلت مكر لنگرو ياندانو مكر تككل نبر هلوم كالبات شو نبر چگرو وستي يمي ملال سون سميت ماننم التردال لنيم اني تفتيچم يهي ابا لجنين يهي ابا تشنفو البيي بفصو مالامنم بدرقلاي ينبر يتلاچا يبسنجي بفصو مالكنسم كسوست كان بوالا كبيت وطاو يحباو يكستيليج مسفن قطارو سادب بكوسرا نبر التاسرم ما تالاي هجي عبرنا الدرن بلغا بميبالو قطار زمد بيت تدب بكونو يقويو آياتي شفتو تاليانن يوك قبت بوتا اني دقمو كاقروز تفاشستو اجام لچه تدب بكوبت علي كادريوش قربة تدرقة مستراوي تردر باريلا كابليوست اجي لمستات نباري مدتاو كولا السوستور بوالا يهبان ورقات يانب بباميل تفتا يهبان زمدين مانيات لاني تلك تصفى نبار هنوم عندما ينات يهجنن ينات مسمر لينور عندما يشل اسردين بركات تاليجوش بازيو منغر سايت تسارو عملتوال اهون بهيوت كترفوت كالدار يمايبال قطر ياللاتشو وين دنياج بربرو تفتوال وين تششيقو كقويو بوالا بمياو قط كادري وين بالسلطان عما كاينت ليلا كابلي بمنور سايت تسارو كفتوال وين تكيت ورات تسارو تفتوال بزو تشتشن يترفنو لزيكونو بميكترو تكتاتاي كانات موتاچون وده سماوت يسفر لجوش بيت هجي لكسو درسكو مجمّر يا يهدكوت النببة تكلايمانوت بيت نبّر أببي ياكال قداتن يا نبّر اقرو برت يتقدملت جانترا فابريكا يساراي نبّر لاباد در نبّر بتام كربو داجينو كلاباد دروش قاربة تايازة بزونا قر عمران سرطنال انديت ودون ده نبّر مرتلج نبار بمجرشاو يكاش برورات كمسر بيتو غار بتايازة تقوما كاسر بيت وسجو قدلوت نفسن بغنت قدنية درسا حال چلم بقف قف يتقدلو يسفر يليج سلاشي اشاتي بيت ميجي ليلاون لكسو للرسو كزيام قدنيو جي نباروت جيتانة تدسة واندرات زودي السوالو دسي محمد ادريس بيت يركو واندي راد الناس سبالو مقدلاتشون ابيتاتشو سيهنو ياووكوت كقربيتنا كسوك اتاريتشي نبار محمد ወንድሙ ቤቱን ለቆ ስለሄደ ላገኘው አልቻልኩም። ባለፈው እንደነገርኩ የመሐመድን መጨረሻ ለማወቅ ብዙ ደክሜ ነው እናቱን ያገኘዋቸው። ቀደም ብለው የሚያውቁኝ እናቶቻቸው እኔን ሲያዩ እንደ አዲስ አለቀሱ። እኔም ወጣልኝ። ሳምንቱን ስሜቴ ተረብሾ ከረመ። በጣም ቅርብ የነበሩትን የኢህአፓ ጓደኞቼን ቤትም ሆነ ስማቸውን ስለማላውቅ እስካሁን ለቅሶ ሳልደርስ ኖርኩ። ከዚያ ሳምንት ጀምሬ የኢህአፓን መዋቅር በማፈላለግ ሳስስ ከረምኩ። የኢህአፓ መዋቅር እውነት ግን ነው? ኢህአፓ መፈግፈግ ባደረገበት ሁኔታና ያ ሁሉ እልቂት ተካሂዶ እንዴት ድርጅቱ ይኖራል ብለህ አሰብክ ስለው ትቀልዳለህ ብሎኝ ጀመረ። ለምን አላስብም? ያን ጊዜ እኮ ሰሜን ኢትዮጵያ ውስጥ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ኢህአሰ የሚባለው የኢህአፓ ጦር ነበር። ሌላም ምክንያት ነበረኝ። ጊዜውንና ሁኔታውን ባላስታውስም ከበላይ አካል ለክፉ ቀን የሚሆን መዋቅር በየደረጃው ይዘርጋ መባሉ ትዝ ይለኝ ነበር። መጨረሻውን ሳላውቅ ነው የታሰርኩት። ከዚያ በመነሳት ነበር የሆነ መዋቅር ይኖራል በሚል ፍለጋዬን የጀመርኩት። መጀመሪያ የሄድኩት እትዬ ተዋቡ ጋር ነበር። በኢህአፓነት የሚጠረጥሩት ግን ያልታሰረ የመስሪያ ቤት ሰው ካለ ጠየኳቸው። ጥያቄ ሳይገርማቸው አይቀርም። እንደማያውቁና ሊያገኙልኝ እንደማይችሉ እዚያው ነገሩኝ። አየር መንገድና ኢትዮጵያ ንግድ ባንክ የማውቃቸው የፓርቲው አባላት ጋር ሄድኩ። አንዱ መታሰሩን፣ ሌላው መገደሉን ሰማው። ወረቀት ፋብሪካ ሲሄድ እስከ 1969 አጋማሽ ድረስ አገኛቸው የነበሩት ሁለት ላባደሮች እንደሌሉ ተነገረኝ። በእኔ ስር የነበሩ ዲሞክራቶች ሁሉም ስላልታሰሩ በተዘዋዋሪ ጠየቅኳቸው። አንድም ፍንጭ ሊሰጡኝ አልቻሉም። በመጨረሻ ሄድኩት ወደ ጎተራ መንገድ ነበር። የድርጅታችን ንብረት ይሆናል ብዬ እገምተው የነበረ አንድ ጋራዥ ነበር። ጋራዡ እሁድ ቀናት እየጠበቅን የተወሰነ ጊዜ ስብሰባ አካሂደንበታል። ሌላ ጊዜ ደግሞ የተበላሸ መሳሪያ እንዳስቀምጥ ተጠይቄ ከዚያው ጋራዥ ነው የወሰድኩት። ኢህአፓ የንግድ ድርጅቶች ነበሩት እንዴ? ነበሩት። የጽህፈት መሳሪያዎችና ማተሚያ ቤት እንደነበሩት ሰምቻለሁ። ጋራዡ የኢህአፓ ለመሆኑ ከመጠርጠር ውጭ ማረጋገጫ አልነበረኝም። ለማንኛውም ልሞክር ብዬ ሄድኩ። ከጋራዡ ሰራተኞች መካከል በአባልነት የምጠረጥረው ሁለት ሰዎችን ነበር። የእነሱንም እውነተኛ ስማቸውን አላውቅም። ለማንኛውም ቢያንስ አንዱን አገኛለሁ ብዬ አሰብኩ። ኃላፊውን አላውቀውም። ምን ልርዳህ ሲለኝ የመኪና ጥገና ፍላጎት እንዳለኝና በረዳትነት በነፃ እንድሰራ እንዲፈቀድልኝ ጠየቅኩት። ሌሎች ልጆች ቀድመው እንደተቀበሉና ከሁለት ወር በኋላ እንደሚጨርሱ ከዚያ በኋላ ተያዥና የቀበሌ መታወቂያ ይዤ እንድመጣ ነግሮ አሰናበተኝ። ስልጠና ላይ የሚገኙት የእኛ ልጆች መሆን አለባቸው ብዬ ጠረጠርኩ። ከሁለት ወር በኋላ እንደምመለስ እርግጠኛ ሆኜ ከግቢው በመውጣት ላይ እያለሁ ከምፈልጋቸው ሰዎች አንደኛው መሬት ላይ ተጋድሞ መኪና እየጠገነ አገኘሁት። አብረውት ሰዎች ስለነበሩ ላናገረው አልፈለግኩም። አካባቢው ከሚገኝ ሻይ ቤት ሄጄ እስከ ምሳ ሰዓት ጠበቅኩት። ከሌሎች ሰራተኞች ጋር ሆኖ ወደ አንድ የመንደር ምግብ ቤት ገቡ። ተከትያቸው እኔም ምሳ አዘዝኩ። እንዳጋጣሚ የሁሉንም ሂሳብ የሚከፍለው እሱ ስለነበር ወደ ኋላ ቀረት አለ። ከሱ ኋላ ሆኜ የራሴን ሂሳብ ከፍዬ ተከታትለን ወጣን። ረሳኸኝ ስለው እንዳረሳኝ ነገረኝ። ሰላምታ ከተለዋወጥን በኋላ ስለ ጓደኛው ደህንነት ጠየቅኩት። መገደሉን ነግሮኝ እሱም ለወራት ታስሮ እንደተፈታ ነገረኝ። በቅርቡ መፈታቴን ነግሬው ሁለቱንም ለማግኘት እንደመጣሁ አጫወትኩት። ከጓደኞቹ ተነጥሎ አንድ ሻይ ቤት ይዞኝ ገባ። ለምን እንደፈለግኩ ሲጠይቀኝ እንዲሁ መኖራቸውን ለማወቅና የማወራውም ሰው ማግኘት እንዳልቻልኩ አይነት ነገር አልኩት። መገናኘት እንደማያስፈልግ ሁሉም ነገር እንደተበላሸ ጊዜው አደገኛ እንደሆነ ነገረኝ። ደርግ አሁንም ያፓያን ሰራራ የሚል ገመት ስላለው መገናኘት እንደማያስፈልግ ደጋግሞ ሊያስረዳኝ ሞከረ። መዋቅራችን ስለፈረሰ ደርግ ምን የሚያሰጋው ነገር እንዳለ ስጠይቀው ያፓ አሲምባላይ አለ ስለሚባል ደርግ መስጋቱ አይቀርም አለኝ። ትንሽ የባቴ ቆጥሮ እንደወራን ሁለተኛ እንዳልመጣና እንዳላገኘው የልመና አይነት ማሳሰቢያ ሰጥቶኝ ተለያየን። በገርመህ እኔ የኢሃፓን መዋቅር በማስበበት በዚያ ወቅት የተወሰኑ ልጆች የፈረሰውን መዋቅር እንደገና ለመመስረት እየሞከሩ ነበር። ሳይሳካላቸው ቀርቶ ታሰሩ። ለማንኛውም የከተማውን የኢሃፓ መዋቅር ፍለጋ ጥረቴ ከንቱ ከሆነ በኋላ ቢቻል ወደ ሲምባ ካልተቻለም ወደ ሱዳን ለመግባት ወሰንኩ። ለዚያ እንዲረዳኝ መጀመሪያ ቀበሌ ሄጄ መታወቂያ እንዲሰጠኝ አመለከትኩ። የተፈታሁበትን ማስረጃ ሲጠይቁኝ ወህኒ ቤት የሰጠኝን ወረቀት ሰጠዋቸው። የታሰረበት ምክንያት ይልና ያልተገለጸ ይላል። ያልተገለጸ ምን ማለት እንደሆነ ሲጠይቁኝ እንደማላውቅ ነገርኳቸው። እዛው ቁጭ ብዬ ከርችሌ ይሁን ማዕከላዊ ስልክ ደወሉ። የፖለቲካ እስረኞች በተለይ የኢህአፓ አባላት ሲፈቱ ያልተገለጸ ሊባል እንደሚችል ነገሯቸው። ከበላይ አካል ልክ ነው ስለተባሉ ሳይወዱ በግድ መታወቂያውን ሰሩልኝ። ትንሣኤ ከተቀመጠበት ተነስቶ ከወህኒ ቤት የተፈታበትን ማስረጃ ወጥቶ አሳየኝ። ስሙን፣ ዕድሜውን፣ የትውልድ ቦታ፣ ዜግነት፣ የታሰረበትን ቀን ይገልጽና የፍርዱ ልክ አንድ ዓመት፣ የወንጀሉ አይነት ያልተገለጸ፣ ቅጣቱን የወሰነው ፍርድ ቤት፣ የፖሊስ ሰራዊት የልዩ መምሪያ፣ የተፈታበት ቀን መስከረም 6 1971 ዓመተ ምህረት ይላል። የቀበሌውን ግቢ ለቅቄ ከወጣሁ በኋላ አንድ ሐሳብ ስለመጣብኝ እንደገና ተመልሼ ወደ ጽህፈት ቤቱ ተመለስኩ። ትምህርት ቤት ለመግባት ፈልጌ የምዝገባ ቀን ስላለፈብኝ የትብብር ደብዳቤ እንድጽፉልኝ ፈልጌ ነበር አልኳቸው። እንደዚህ አይነት ደብዳቤ መጻፍ እንደማይችሉ ትምህርት ቤቱ የተፈታውበትን ማስረጃ አይቶ ከፈለገ እንዲተባበረኝ ያለበለዚያ የራስ ጉዳይ አይነት መልስ ሰጡኝ። የትምህርት መመዝገቢያ ጊዜ አልፎብኛል ስላልኳቸው በውስጣቸው የተደሰቱ መሰለኝ። ቀበሌውን የትብብር ደብዳቤ የጠየቅኩት ትኩረቴ ወደ ትምህርት ብቻ መሆኑን እንዲገምቱ አስቤ ነው። እኔ ግን ትምህርት ቤት የመግባት ሐሳቡም አልነበረኝም። በራሴ ፈቃድ ነበር በ1969 ዓ.ም ትምህርት ቤቱን መልቀቂያ የጠየቅኩት። ምናልባት ድርጅቱ ወደ ሰሜን ሸዋ ትሄዳለህ ያለኝ ጊዜ ይመስለኛል። መታወቂያን ከያዝኩ በኋላ አዲስ አበባን የመልቀቁት እኔን ማሰላሰል ጀመርኩ። የመጀመሪያው ምርጫዬ በጎንደርና በትግራይ በኩል ቢሆንም የታጣቂዎች እንቅስቃሴ ስላለ ከመሃል አገር ለሚሄድ ጸጉረ ልውጥ ሰው አስቸጋሪ እንደሚሆን መረጃ አገኘው። በጅቡቲ በኩል መውጣት ደግሞ ፈጽሞ አይቻልም ነበር። የሶማሌ ጦርነት የተጠናቀቀ ቢሆንም በአካባቢው የጦር ሰፈሮች ስላሉ የማይታሰብ እንደሆነ ሰማሁ። በመጨረሻ አባቴ ትዝ አለኝ። ከዘመቻ እንደተመለስኩ አንድ ጊዜ ንግሌ ቦረና፣ ሌላ ጊዜ ደግሞ ወደ ሲዳሞ እህል ለማምጣትና ለመውሰድ ከባድ መኪና ይዞ አብሬው ሂጄ ነበር። እናም በሱ በኩል ወደ ድንበር አካባቢ ሊያደርሰኝ ይችላል ብዬ ገመትኩ። ሐሳቡን ተመጣጣልኝ። እቤት ሄድኩና ጉዳዩን አማከርኩት። ፈጽሞ ያልጠበቀው ጉዳይ ስለሆነ ገረመው። እንደ ምክንያት ያቀረብኩት የውሸትና የእውነት ቅልቅል ነበር። የትምህርት ቤት ምዝገባ እንዳለፈ፣ ስታሰር የሰራሁትን ሁሉ ስላልተናገርኩ እንደገና ልታሰር እንደምችል፣ ቀበሌዎች እንዴት ተፈታ ብለው እየተናደዱ እንደሆነ፣ የአባ አሲምባ ውስጥ ስላለና ጦሩ እየገፋ ከመጣ ደርግ እንደገና ለበቀል ሊያስረን እንደሚችል። ጥሩ አድርጌ ስላስፈራራው ታመነኝ። አባታችን ደፋርና ኃይለኛ ስለሆነ እንደዚህ አይነት ጥያቄ ብዙም አያስጨንቀውም፣ እንዲያውም የሚያስደስተው ይመስለኛል። በወቅቱ የሚመላለሰው መሃል አገር ስለነበር ከሱ ጋር የመሄድ አማራጭ አልተሳካም። ስለዚህ መሰል እርዳታ ሊያደርግ የሚችል ደፋር ሹፌር ጓደኛ እንደሚፈልግ ነግሮኝ ለሌላ ቀን ቀጠሮ ይዘን ተለያየን። በሌላ ቀን ተመልሼ ሲሄድ የስጋ ዘመዱ ጋሽ መስፍንን እንዳማከረውና እሽም እንቢም ስላላለው እኔ ደግሞ እንድለምነው ተቆመኝ። ውየሰዳደር ጋሽ መስፍን ጋር ሄጄ ሁሉንም ነገር አስረዳሁት። እንዳባቴ ሐሳቡን ባይቀበለኝም እኔን ከድጋሚ እስር ለማዳን የሚቻለውን ሁሉ እንደሚሞክር ተስፋ ሰጠኝ። ከአባቴ ይልቅ ጋሽ መስፍን ከጎንደር ዘመዶቹ ጋር ጥብቅ ግንኙነት ነበረው። የሱ ችግር እዚያ ያለ እኔን ወደ ሱዳን ለማስወጣት ኃላፊነት ሊወስድ የሚችል የቁርጥ ቀን ሰው ማግኘቱ ላይ ነበር። ጋሽ መስፍንም ሆነ ለአባቴ ያልነገርኳቸው ነገር ቢኖር ከያባ ጋር መቀላቀል መፈለጌን ብቻ ነው። ካንገር በኋላ ይመስለኛል ጎንደር የሚኖር ሰው ተገኘልኝ። ጉዜም ሁለት አማራጭ ነበረው፤ ደብረ ታቦር ከተማ መቆየትና ሁኔታዎቹ ሲመቹ ከዚያው መሄድ። ሁለተኛው ደግሞ ጎንደር በሚኖር አንድ ነጋዴ አማካይነት በመተማ በኩል ሱዳን መግባት። ለሁለቱም አማራጭ መጀመሪያ የሚያስፈልገው ለጉዞ የሚሆን የትብብር ደብዳቤ ከቀበሌ ማግኘት ነበር። በወቅቱ ከአንድ ክፍለ ሀገር ወደ ሌላ ለመሄድ የግድ የቀበሌ ደብዳቤ ያስፈልግ ነበር። ጉዳዩን ከአባቴ ጋር ተወያየው። ከዚህ በፊት ለትምህርት ቤት እንኳ የከለከሉኝ የቀበሌ ሰዎች ይህንንም እንደማይሰጡኝ ነገርኩት። ሲከለክሉ አያለሁ ብሎ ወደኛ ቀበሌ አብረን ሄድን። ያባቴ የዚያን ቀን ሁኔታ የሚገርም ነበር። አለባበሱን በመቀየር የወታደር የመስክ ጃኬት አድርጎ ቀበሌ ደረስ። ዘቦቹ ወታደር መስሏቸው ያለ ማቅማማት አስገቡን። ሊቀመንበሩ ቢሮ ስንገባ ከወታደር ጋር መሆኔ ገርሞት ምን ልርዳችሁ አለን። አባቱ ነኝ፣ ለጊዜው በግዳጅ እርዳታ ማስተባበሪያ ነው የምሰራው። የምዝገባ ጊዜው አልፎ ትምህርት ቤት ሊገባ አልቻለም። አሁን ዘመድ ለመጠየቅ ጎንደር ሊሄድ ነው። የትብብር ደብዳቤ ስለሚያስፈልግ ለመጠየቅ ነው የመጣሁት አላቸው በጣም ተቆሳትሮ። አባቱ ኖት? እንዴት አላውቆትም? ከእናቱ ጋር ተለያይተናል። እኔ ወደ ፒያሳ አካባቢ ነው የምኖረው። ራሱ መምጣት ይችል ነበር እኮ፣ ለምን አደከመውት? ከዚህ በፊት ለትምህርት ቤት ምዝገባ የትብብር ደብዳቤ ጠይቆ ከለከላችሁት። አሁንም እንዳትከለከሉት ብዬ ነው እስራኤልና ግዳጄን ትቼ የመጣሁት። እኛ ትምህርት ቤቶችን ማዘዝ ስለማንችል ነው። ልታዙማ አትችሉም፣ ያናውቃለሁ። ታስሮ ስለነበር የትምህርት ቤት ምዝገባ ለጥቂት ቀን አለፈው። ይሄ እኮ ገና ልጅ ነው። ጸረ አብዮተኞች አሳስተውት ነው ያልሆነ ነገር ውስጥ የገባው። አብዮታዊ መንግስት ደግሞ የሚገባውን ቀጥቶታል። ወጣቶች ወደ ትምህርት እንዲያተኩሩ ማድረግ ያለባችሁ እናንተ ናችሁ። ንግግሩ ሁሉ ገረመኝ። ድፍረትና ብልሃት የተሞላው ነበር። መታወቂያው የእርዳታ ማስተባበሪያ ሹፌር የሚል ነው። በወቅቱ የእርዳታ ማስተባበሪያ ኮሚሽን ውስጥ በርካታ ወታደሮች ተመድበው ይሰሩ ነበር። አባቴም ለጊዜው እርዳታ ማስተባበሪያ ነው የምሰራው ስላላቸውና ጃኬቱን በማየት ብቻ አቶ የሚለውን መታወቂያውን እንኳን ማየት አልፈለጉም። ቁመናው የሚያምርና ግርማ ሞገስ ስለነበረው በፍጹም አልተጠራጠሩም። አስገራሚ የሆነ ዲስኩር ነበር ያደረገው። አብዮታችን፣ ጸረ አብዮተኞች፣ ግዳጅ የሚሉትን ቃላት አንዥጎደጎደው። ጎንደርና ደብረ ታቦር ከተሞች ዘመድ ለመጠየቅ እንደሚሄድ ተጠቅሶ የትብብር ደብዳቤ የዛን ዕለት ከሰዓት በኋላ እጄ ገባ። ትንሣኤ አባቱ የወታደርነት ስሜት እንደነበራቸው ቀደም ብሎ ነግሮኛል። ከዚያ ጋር የተያዘ ጨዋታ እንዲነግረኝ ጠየቅኩት። ከመቀመጫው ተነስቶ አንዱን የአባቱን ፎቶ አሳየኝ። የትብብር ደብዳቤውን ለመጠየቅ በሄዱበት ዓመት አካባቢ የተነሱት ነው። ጠይም፣ በጣም መልከ መልካም የሚባሉ ናቸው። ከወታደር ፊልድ ጃኬት ጋር የወታደር ጫማ አድርገዋል። በእጃቸው ደግሞ ጠመንጃ አንጠልጥለዋል። ያላደረጉት ነገር ቢኖር የወታደር ቆብ ነው። ሆኖም ዙሪያው ዝርግ የሆነ የአዳኞች አይነት ኮፍያ አድርገዋል። አባቴ የወታደርነት ስሜትና ዝንባሌ ነበረው። ሽጉጥና የወታደር ልብስ ቀልቡን ይስቡታል። ያለ ሽጉጥ የኖረበትን ጊዜ አላውቅም። شکوت یون دلیچ مگلی چانو یمیل سنو امنت یه نبروی مسلینیال تجو چونن اند کولونیلی نبر زمرو که کفل آگر لرفت لسرامت تو انیابی تارفو نبر اند کن تا دیا سوی یو بلی لبت فکر دولتی هون آی هون تزای لینیم یو تدر لبسون کن نمارگو لبسو ازیاو سفر فوتوگراف بیتی دو این نسال بله فوتو بیتو عباتی نگادی مونون انجی کولونیل آل مونون سلم میوک لپولیس دولو اچی کفن جاتی زوال به زیت نسا زینو گازی تلای ودتا کولونیل سایخون یه کولونیل لبس لبسوی تگنیو نگادی اندامت تفردبت بمبین رئیس یچی پیادمس یمی پال گازی تلای مسلنیان ودتو نبر به زیت نسا اندامت تفردبت نبر هنم به اگبای مسلنی سوستورات کواوی تاسرو تفتا یا فوتو انشی تالیا مفتاتون سی سما ایگل لنیال بلو اگر ترو تفا یه متایو یه زنگیزیو فوتوگراف ایدلم اندامت یه تفرده بطن رستو که بزوامت با علام بیهون یه تدر یونیفورم فکر سلال لو لبسو یه تنساونو ودس دستید انتکان سیکرین گندر هیچی سرانده مفلک لناتی نگر کود گندر یه میلون کار سسما ازا چراغ اگر یاده چین اسکاو نای رسانیم چراغ یاده چو اگرون سایخون ملاکو تفران نبر یه گندر آسته داداری خونو دیجو چین یه فجنو ملاکو تفران یه موت ملاک تنیا تبولو تگت مولد نبر اون کو گیزیو الفال لک انده دیس آبابا نو بیه لحسام منات مکر کو بگاش مسفن بکول انده مهید یه زمرو چو ادراش شم انده مینورین کال تساک کال دین دگمو تولو انده مملس اصر داد اباتی یه نین گوزو بتا ملکتا یه سو چندر دبت لناتی اندال نگرات سلاستانه ککین سمون آلان ساوم دی جین لسدت در رکب بین انده تلو نو ناتین که دیسا ببایلک گندر منعین سرالاگین یندم چل لحسان منات سرال چلک که بلیوچ بانیم فتات اندال تدستو بگدم دامی تقوم مادر رکوات که فیتاچو زر رندل بچا میدین تکبلچو باقوامی سلس انهم منم لتا درگ الچالچم یه ملاکو گندر که عدی سببا وده گندر یکن ناود به هلمان ملالشا ایرداتا ماسته وابره کمیشن مکنانو و باتی با کل سو تگین تو به نسانو یه تگواز کت اند جاکت اند شمیز اند کانی تیرا اند یوست سرین نا اند کالسی که زیبه ترفه سمنتنیان نا آسرین یکفر یچر رسکو بد یه تمرتویت ماسر جان نا بده سدس متوبر را کبابی نو یاس کت بده گندر سنید برکت تا یفتشا کلاو چنال فنال اندون بوتا چگرال گتا منیم شوهرو الفو الفو اچر منگر یمی گوازو منگر دنیو چن یاس کفل یاس سافر سلن بر کردداتو گار بمون اگزا سلادر را کلتم بتام ودوی نبر بسوستنیو کن مسلین گندر کتما گبان رات بلتن هوتیل در بمانگستو که شفیرو گار سال اللی عبر ری والب یه تلی ایوه منگست مسرابی توچ سیگبا عبر ری گوالو و نمی سیگبا مندیهو یه میوکاچو سووش بیتم سید مال تلی یوتم راسین ارداتا ماستواباره سراتن یال ماس مستد یالا در رفت نگرال نبرم دمی کت روکن گاش مسفن بسدتن آدراش شامسرد یه روک زمده چننو یه توالون گاشیت نانا یتنا اندارتنیا گبری سوستارتنیا نگاری نو تگیت یاسر رس بزو سلمی نگر نو انده زیر کت گشتنا بتام کلتافا نکننا فتراتاری نو سیاین بتام لجوان کبت کمنایم کچی اپا خوالنده نگاری نبر سلگندر کتما آدگینیانت نگاری ملاکو تفرر گندر است یا حتا حق نبر من نینیاو میگتر نواری یه مزوار فکار کالتا ستاو کتمان دای گبا ማንኛውም ተማሪ በስራ ሰዓትና ቀናት በከተማ ውስጥ እንዳይንቀሳቀስ የሚል ህግ ነበር። ስለዚህ የቀበሌው የድጋፍ ደብዳቤ ከጂ እንዳይለየኝና ለብቻዬ የትም እንዳልንቀሳቀስ በብርቱ አስተነቀቀኝ። ልጅነት ይዞኝ ትዛዙን እንዳልጥስ አስፈራራኝ። ወታደሮችና ፖሊሶች ጸጉረሉጥ ወጣት ላይ እንደሚያተኩሩና በጎንደር ውስጥ የሆነውን ሁሉ በመንገር ነበር የሚያስፈራራኝ። ከፖለቲካ እስረኞች ውጭ ወንጀል የሰሩ አደባባይ ላይ በጅራፍ እንደሚገረፉ፣ የፖለቲካ እስረኞች ደግሞ እንደሚረሸኑ። በወቅቱ የመላኩ ተፈራ ጭፍጨፋ ጋብ ቢልም ኢህአፓ ብቅ ልትል ትችላለች ብለው ስለሚሰጉ ጥበቃው ኃይለኛም እንደሆነ ሁሉ ነግሮኛል። መላኩ በቀይ ሽብር የተከሰሰው 1000 ሰዎች አካባቢ ገሎ ነው። ያውም መዝገብ የያዛቸውና ከሳሾች የቀረቡበት ብቻ። እኔን እንደ ሺ አንደኛ እንዳደርገኝ ነው። ይጥና የጋሽ መስፍን ውለታ ባይኖርበት ኖሮ እኔን ለመርዳት ምንም አይነት ሙከራ እንደማያደርግ ደጋግሞ ነገረኝ። እኔም በጣም መፍራቱ ስለገባኝ እንደ ብዙዎቹ ወጣቶች ታስሬ እንደተፈታው፣ የታሰርኩትም ወረቀት አንብበሃል ተብዬ እንደሆነ፣ የሽኝት ደብዳቤ እንዳለኝ፣ መጥፎ አጋጣሚ እንኳ ቢፈጠር በምንም አይነት ከሱ ጋር እንደማላያይዘው ነገርኩት። አንዴ ስለመጣሁበት እኔን ከመርዳት ውጭ ሌላ አማራጭ አልነበረውም። ያን ቀን ምሽት ላይ የወሰደኝ ከተማው ማዕከል ያለ ቡና ቤት ነበር። ኢትዮጵያ ሆቴል የሚባል መሰለኝ። ጋሽትናን ሁሉም መጠጭ ያውቀዋል። ስለዚህ ምንም ሳልሳቀቅና አይን ውስጥ ሳልገባ ከሱ ጋር እራት በልቼ ፎቅ ላይ አልጋ ሲዞኝ ለባለ ሆቴሎቹም ጧት እንደሚመጣ ነግሮ ወደ ቤቱ ሄደ። በማግስቱ መጣና ቁርስ አብልቶኝ ስለ እኔ ጉዳይ ሰዎች አነጋግራለሁ ብሎ ተለየኝ። ከአዲስ አበባ ያመጣኝ ሹፌር ጉዳዩን ስላልጨረሰ አብሬው ስዞር ዋልኩ። በሶስተኛው ቀን ጋሽትና ዘመድ ላስተዋውቅህ ብሎ ወደ አዘዞ በሚወስደው መንገድ አንዲት የገጠር መንደር ይዞኝ ሄደ። እድሜያቸው የገፋ አንዲት ሴት ቤት ነበር የወሰደኝ። የአባትህ ዘመድ ናቸው ብሎ አስተዋወቀኝ። ዘር እየቆጠሩ ሲያወሩኝ አመሹ። ከዚያም ከእንግድነት አንድ ደረጃ ባለፈ ሁኔታ ተስተናገድኩ። ጋሽትና እመጣለሁ ብሎ ጥሎኝ ሄደ። ሙሉ ቀን ስጠብቀው ቀረ። ፀሐይ ጠልቃ ድንግዝግዝ ሲል ግራ ገባኝ። አሮጊቷ አየሱ ነገር መጣ ብሎ ልም ነው ከእንግዲህ እንኳ አይመጣም፣ እናትህ ቤት ነው ያለኸው፣ አይዞህ ሲሉኝ ከዋልኩ። አገላለጻቸው ይጥና ቃሉን የማይጠብቅ ወሽዋሻ ነው የሚል ቃና ነበረው። አሮጊቷ የሚኖሩት አንዲት ጠና ካለች ሴት ጋር ነው። ገና በጊዜ አንድ የአስር ዓመት አካባቢ የሚሆነው ልጅ ከብቶች ይዞ መጣ። ሌላ የቤተሰብ አባል ይመጣል ብዬ ሳስብ ማንም ሳይመጣ ቀረ። የጠባባ ጎጆ ቤት የጭራሮ በር ተዘግቶ እሳት ዳር ከበን ቁጫል። ከራት በኋላ የደረቀ በቆሎ በጋራ ፈልፍለን ተቆላ፣ ቡናም ተፈልቶ እየበላን እየጠጣን ጨዋታ ጀመርን። ስለ አባቴ ዘመዶች ጀግንነትና የከብት ብዛት ደጋግመው ያወሩኛል። እኔ የምፈልገው በአካባቢው ስላለው የኢህአፓ ወሬ ስለነበር ያሉትን ሁሉ አልሰማዋቸውም። በመጨረሻ እንደምንም ብዬ ወደምፈልገው ርዕስ ጎተትኳቸው። ሕፃኑ ልጅና ሴትየዋ ዝናው በጣም ስለገነነው የኢትዮጵያ ዴሞክራቲክ ኅብረት ኢዲዩ ተረኩልኝ። ድርጅቱ በርካታ የጎንደር ቦታዎችን ይዞ እንደነበር፣ ብዙ ሳይቆይ የጎንደር ከተማ ሊይዝ ይችላል ተብሎ ይጠበቅ እንደነበር አጫወቱኝ። ኢህአፓን አንቺ ነው የሚሏት። ከመላኩ ተፈራ ግድያ የተረፈ ወጣት ሁሉ እንደሸፈተ አወጉኝ። ኢህአፓ አለ እንዴ ብዬ ስጠይቅ እንዴታ የሚል መልስ ሳገኝ ልቤ በተስፋ ሞላ። አካባቢውን በውል ባይነግሩኝም ከደብረታቦር ትንሽ ራቅ ብላ ሁሉ ልትገኝ እንደምትችል የሰሙትን አጫወቱኝ። ተስፋ በተስፋ ሆኜ ሲመሽ ወደ መኝታችን ሄድ። አሮጊቷ የጠፍር አልጋቸውን ካለቀኩልህ ብለው ሞቼ እገኛለሁ አሉ። እኔ ደግሞ እሳቸውን አስለቅቄ ከምተኛ ቤቱን ለቅቄ እንደምሄድ አመረ ስለተናገርኩ እሳቸው ከሴትየዋ ጋር ተኙ። ለኔ ከልጁ ጎን ቆርበት ተዘርግቶ ያደፈ ተልጋቢ ተሰጥቶኝ እንድተኛ ተደረገ። ገና ኮኒ መሬት እንደረፈ የቁንጫ መንጋ ወረረኝ። ለቁንጫ አዲስ አይደለሁም፣ በተለይ ዘመቻ ላይ የገጠር ጎጆ ስላደርኩ አውቀዋለሁ። ቷኑንም ቢሆን ማንከላዊ ለምጄዋለሁ። ሆኖም እንደዚያ አይነት የቁንጫ ግሪሳ አጋጥሞኝ አያውቅም። ከግሬ እስካንገቴ ተወረርኩ። አንዳንዶቹ እንዲያውም ጆሮዬና አፍንጫዬ ውስጥ መጨፈር ጀመሩ። በጥቂት ደቂቃ ውስጥ ሶስቱም ድብን ያለ እንቅልፍ ወስዷቸዋል። ቢቸግረኝ ከተኛሁበት ተነስቼ ቁጭ አልኩ። ትንሽ ፋታ ያገኘው ቢመስልም መቀመጫዬን ይወሩኝ ጀመር። ጥቂት አሰብኩና ወደ ተዳፈነው እሳት ጠጋ ብዬ ጭራሮ ጨመርኩና እሳቱን አነደድኩት። ሲጠፋ ባሮጌ የብረት ድስት ክዳን እያራገብኩ ስሞቅ ቆየሁ። አሮጊቷን አክብሬ ያላጨስኩትን ሲጋራ እያከታተልኩ አጨስኩ። ድብን ያለ እንቅልፍ ስለወሰዳቸው ትንባሆ አልሸተታቸውም። እኩለ ሌሊት ላይ እንቅልፍ ሲያዳፋኝ ወደ መደቤ ሄድኩ። አንዴ ስጋደም አንዴ ስቀመጥ ወፍ ተንጫጫ። ሲነጋ ሁሉም በየተራ ተነስተው ወደ ስራቸው ተሰማሩ። ሴቷ አላሞችን ስታልብ፣ አሮጊቷ በረት ገብተው አዛባ ይዝቃሉ። ሕፃኑ ልጅ ራቅ ብሎ ሄዶ ጭራሮ ቢጤና እበት ተሸክሞ መጣ። ካሁን አሁን እሳት አንድደው ቁርስ ይሰራሉ ብዬ ስጠብቅ ቆየው። የጾም ቀን ሆነ እኮ ቡና እንኳን እንዳናፈላልህ ሲሉኝ ወሽመጤ ተቆረጠ። እንዲያውም ረሃቤ ጨመረ። ጾም የሚባል አላውቅም ልላቸው ምንም አልቀረኝም። ራቅ ብዬ ሄጄ ረሃቤን በሲጋራ አስታገስኩት። ገበሬዎች ከሩቅ ብቅ ብቅ ማለት ሲጀምሩ ትኩረት እንዳልስብ በማለት ወደ ቤት ገባሁ። እስከ 5 ሰዓት ድረስ ከቤት ሳልወጣ እንደቆየሁ ጋሽጥና እያቋጨ መጣ። እመጣለሁ ብሎ ዋሽቶ የማላውቃቸው ሰዎች ቤት ስላሳደረኝ ትንሽ ተበሳጭቻለሁ። ንዴቴን ዋጥ አድርጌ በውሸት ፈገግታ ሰላምታ ሰጠሁት። ለራሴው ጉዳይ ራቅ ያለ ቦታ መሄዱን ሲነግረኝ ንዴቴ ጠፍቶ የጥፋተኝነት ስሜት አደረብኝ። በሱም ሳንቆይ አሮጊቷን ተሰነባብተንና አመስግነን ወደ ጎንደር ተመለስ። ከአንድ ቀን በኋላ ጉዞ ልጀምር እንደምችል ከሚወስዱኝ ሰዎችም ጋር እንደተነጋገረ አበሰረኝ። እኔ በጣም የፈለግኩት የደብረታቦር አማራጭ በፍጹም እንደማይሆን ነገረኝ። ጸጉረ ልውጥ ወጣት በምንም መንገድ ደብረታቦር መቆየት እንደማይችል፣ ሳር ምድሩ ሁሉ ሰላይ እንደሆነ ነገረኝ። በሁመራ በኩል ወደ ሱዳን እንደሚሄድ፣ ሆኖም ዝርዝሩን እንደማያውቅ ሲገልጽልኝ ትንሽ ግር አለኝ። እጣ ፈንታዬ በማላውቀው ሰው እጅ እንደሆነ ተረዳሁ። ሁሉንም ከእድል ጋር አያይሼ የሚሆነውን መጠበቅ ነበረብኝ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።